ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።
The theme of the year is an ambitious one.
የዘንድሮ የህብረቱ መሪ ቃል በጣም አጓጊና ሰፊ ነው። ሆኖም የበለጸገችና የተሳሰረች አፍሪካን እውን ለማድረግ ሊሳካ የሚችል ነው። አፍሪካ ያላት እምቅ የተፈጥሮ ሀብት የዓለምን ማህበረሰብ ለመሳብ ይረዳታል።
የአፍሪካ ህብረትን በሊቀመንበርነት ለመምራት ለአዲሱ አመት ወይም ለያዝነው 2023 የተመረጡት የህብረቱ ፕሬዝዳንት ወይም ሊቀመንበር የሚሆኑት የኮሞሮሱ ፕሬዝዳንት አዛሊ ኡስማኒ ናቸው የሰማችኋቸው። ሙሉ ዘገባው በእለቱ አብይ ርዕስ ይቀርባል። በአፍሪካ ነጻ ገበያ ስምምነት አተገባበር ዙሪያ ተኮረ ዘገባም ደርሶናል። ሰኞ የካቲት 13 2015 ዓ.ም ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ በቅንብሩ፣ ጆናታን ወከር ደግሞ ለምህንድስናው ተሰይመዋል። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና ከቆንጅት ታየለ።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጅት ታየለ ነኝ። በደቡብ ክልል ደቡብ ኦሞ ዞን ተከሰተ በተባለ ካላዛር በተሰኘ ወረርሽኝ አርብቶ አደሮች እየታመሙ መሆናቸውን ነዋሪዎች ተናገሩ። የዞኑ የጤና መምሪያ ወረርሽኙ ከወራት በፊት ተከስቶ ቁጥሩ ቢለያይም በሁሉም ወረዳዎች መዛመቱን አስታውቋል። በካላዛር ወረርሽኝ ታመው ካከሟቸው ከ120 ሰዎች ውስጥ 11 መሞታቸውን የጂንካ ሆስፒታል አስታውቋል። ዮናታን ዘብዲዮስ ዝርዝሩን ይዟል።
በደቡብ ኦሞ ዞን የሰላማ ጎርደ ነዋሪ አቶ ያለው አየለም ካላዛር በሚባል በሽታ የተያዙ ሰዎች ቁጥር በሌሎች ወረዳዎች ጭምር ከፍተኛ መሆኑን ገልጸው በበሽታው ሕይወት እየጠፋ መሆኑን ተናግሯል። ድርቁ ያስከተለው የምግብ እጥረት ወረርሽኙን እንዳባባሰም ይገልጻሉ።
አሁን የሊችማኒያ በሽታ በአጎራባች አካባቢዎች የገባ ነው። ወደ ኛናቶም ገብቷል። ሐመር ላይ የተከሰተ ነው። አሁን በጂንካ ሆስፒታል ውስጥ አገግሞ ያሉ ሰዎች አሉ። ስለዚህ በየአንድ ፋሚሊ ውስጥ ጌሳብል አንድ ሰው ያልሞተበት ግን የለም። በተለይ በሙርሲ አካባቢ
በወረርሽኙ የተያዙ ሰዎች ሆስፒታል ተኝተው የታከሙ መሆናቸውን የጂንካ ሆስፒታል ሜዲካል ዲሬክተር ዶክተር ተስፋይሱስ ተፈሪ ተናግሯል።
በተለይ የታወቁ ወረዳዎች አሉ፣ ወደ 6 የሚጠጉ ወረዳዎች አሉ። ከነዛ ወረዳዎች ውስጥ ካላዛር በሽታ ከዚህ በፊትም ባለፈው 5 ዓመት 6 ዓመት ጊዜ ጀምሮ አገልግሎት ይሰጠን የምንገኘው፣ ነገር ግን በዚህ አመት በተለይ ከ3-4 ወር በፊት ጀምሮ ቁጥሩ እጅግ በጣም ጨምሯል። በተለይም ከሰላማጎ ወረዳ በከፍተኛ ሁኔታ ቁጥሩ የጨመረ መጥቶ አሁን ላይ ኦልሞስት በዚህ በ7 ወር ውስጥ ብቻ ወደ 120 የሚጠጉ ታካሚዎቻችን አክመናል። አሁንም በሕክምና ላይ ይገኛሉ። እስካሁን በዚህ አመት 11 ሰው አካባቢ ሞቷል።
ካላዛር በሽታ ኔግሌክትድ ትሮፒካል ዲዚዝ የተዘነጉ የሀሩራማ ወይም ቆላማ አካባቢዎች በሽታዎች ዝርዝር ውስጥ የሚገኝ ሲሆን የአሸዋ ትንኝ ተብሎ በሚታወቅ ቢምቢ አማካኝነት ከሰው ወደ ሰው የሚተላለፍ የበሽታ አይነት መሆኑን ዶክተር ተስፋዎች አስረድተዋል። የደቡብ ኦሞ ዞን ጤና መምሪያ ኃላፊም አቶ አብርሃም አታ በዞኑ ወረርሽኙ ከወራት በፊት መከሰቱን አረጋግጧል።
በሽታው ከዚህ በፊት ነበር ከ2011-12 በየአመቱ አንድ ሰው እንደዚያም ሪፖርት ይደረጋል በተወሰነ ቁጥር። ዘንድሮ ለየት ባለ መንገድ ኬዙ በጣም በፊት ከነበረው በጣም በከፍተኛ ሁኔታ ነው ሪፖርት እየተደረገ ያለው። ሁሉም ወረዳዎች ላይ ቁጥሩ አነሰን በዛም አለ። ያው አንዳንድ የተወሰነ ሪፖርት ያደረጉም አሉ። በጣም ብዙም ሪፖርት ያደረጉ አካባቢዎች አሉ። 10 ወረዳና 3 ከተማ አስተዳደሮች ናቸው ያሉት። አነሰም አንድም ሁለትም ሪፖርት አድርገዋል።
ታዋቂዎች ይልቅ እድሜያቸው ከ15 በታች በሆኑ ህጻናት ላይ እንደሚብስ ገልጸው መንግስትና ኤምኤስኤፍ ቤልጅየም የተሰኘ መንግስታዊ ያልሆነ ድንበርለሽ የሐኪሞች ቡድን ክትትል እያደረጉ መሆናቸውን ተናግሯል። የሐኪሞች የህክምና ቁሳቁስ፣ የመድኃኒት እጥረት እንዲሁም የአቅም ማነስ ውስንነት መኖሩንም ገልጿል። ጉዳቱ ከፍተኛ መሆኑ የተገለጠው ይኸው ካላዛር የተሰኘ ወረርሽኝ የጉበት የጣፊያና የደም ማነስ በሽታ እንደሚያስከትልም ተገልጧል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም።
የዩናይትድ ስቴትስ ፕሬዚደንት ጆ ባይደን አስቀድሞ ይፋ ባልተደረገ ጉብኝት ዛሬ ሰኞ ዩክሬን ገብተዋል። ሩሲያ በዩክሬን ላይ ወረራ ከከፈተች 1 ዓመት ሊሞላ ጥቂት ቀናት በቀሩበት በአሁኑ ወቅት ወደ ኪየቭ የተጓዙት የዩናይትድ ስቴትሱ ፕሬዚደንት ለዩክሬን ነጻነት፣ ለሉዓላዊነቷና የግዛት አንድነቷ ያለንን ድጋፍ ለመግለጽ ነው ብለዋል። ባይደን በኪቭ በማሪንሲ ቤተ መንግስት ከዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ጎን ሆነው ባደረጉት ንግግር ዩናይትድ ስቴትስ የመድፍ ተተኳሾች እና ጸረ ታንክ መሳሪያዎችን ጨምሮ $500 ሚሊዮን ተጨማሪ እርዳታ እንደምትሰጥ ይፋ አድርገዋል። በዚህ ሳምንት በሩሲያ ላይ አዲስ ማዕቀብ እንጥልባታለን ሲሉ ማስታውቀዋል። ባይደን በንግግራቸው የዩክሬንን የጦር ኃይል የሚረዱ ከ50 የሚበልጡ ሀገሮች ያሉበት ቅንጅት እየተፈጠረ መሆኑን አመልክተዋል። ትላልቆቹ ኢኮኖሚዎች በሩሲያ ላይ ካሁን ቀደም ታይቶ በማያውቅ መጠን የኢኮኖሚ ቅጣት እንዲጥሉ የማስተባበር ስራ እየተሰራ ስለመሆኑም አውስተዋል። ፑቲን ዩክሬን የተዳከመች ምዕራባውያን የተከፋፈሉ መስሏቸው አሸንፋለሁ ብለው ነበር ያሉት ባይደን አሁን ግን እንደዚያ የሚያስቡ አይመስለኝም ብለዋል። ዘለንስኪ በበኩላቸው ዩክሬን ትልቅ ቦታ በመተሰጠው በዚህ ወቅት ፕሬዚደንት ባይደን በመምጣታቸው አመሰግናለሁ ብለው ስለ ጦርነቱ ይዞታ ከዩናይትድ ስቴትስ መሪ ጋር ለመወያየት በጉጉት ተጠብቃለሁ ብለዋል። ፕሬዚደንት ባይደንና ፕሬዚደንት ዘለንስኪ ኪቭ የሚገኘውን ካቴድራል በመጎብኘት ላይ እያሉም ጭምር በዋና ከተማዋና በሌሎችም የዩክሬን አካባቢዎች የአየር ጥቃት ማስጠንቀቂያዎች ተሰምተዋል። ፕሬዚደንት ባይደንና ፕሬዚደንት ዘለንስኪ በጦርነቱ በወደቁ ጀግኖች መካነ መቃብር ላይ የአበባ ጉንጉን አስቀምጠዋል። የፕሬዚደንት ባይደን ጉብኝት እቅድ ቀደም ብሎ የወጣ ቢሆንም ከዋይት ሃውስ የተሰጠው ይፋ መግለጫ ያመለከተው ግን ዛሬ ማታ ከዋሽንግተን እንደሚነሱና መጀመሪያ የሚጓዙትም ወደ ፖላንድ እንደሚሆን ነበረ። ፕሬዚደንት ባይደን በመጪው ረቡዕ ወደ ዋሽንግተን ከመመለሳቸው አስቀድመው ከኔቶ ዋና ጸሐፊ የንስ ስቶልተንበርግ እንዲሁም የቡካሬስቱ 9 ሀገሮች ስብስብ ከተባለው አካል መሪዎች ጋር እንደሚነጋገሩ ዋይት ሃውስ ትናንት ያወጣው መግለጫ አመልክቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና የመከላከያ ሚኒስትሩን ሎይድ ኦስተንን ጨምሮ የባይደን አስተዳደር ባለስልጣናት ባለፈው ዓመት ውስጥ ዩክሬንን መጎብኘታቸው የሚታወስ ነው። ቀዳማዊት እመቤት ጂል ባይደንም ባለፈው ግንቦት በድንገት ዩክሬንን መጎብኘታቸው አይዘነጋም። የዩክሬኑ ፕሬዝዳንት ዘለንስኪም ባለፈው ታህሳስ ጦርነቱ ከተጀመረ ወዲህ የመጀመሪያቸው በሆነው የውጭ ሀገር ጉዞ ዋሽንግተንን ጎብኝተዋል። ይህ በዚህ እንዳለ ቻይና ዩክሬን ውስጥ ለሚዋጉ የሩሲያ ኃይሎች ህይወት አጥፊ እርዳታ የምትሰጥ ከሆነ በውል ይህ ነው ብለው ያልገለጹት አጸፋ ይከተላል ሲሉ ዛሬ ዩናይትድ ስቴትስ እና የአውሮፓ ህብረት አስጠንቅቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በዩናይትድ ስቴትስ እና በቻይና ግንኙነት ላይ ተጨባጭ መዘዝ ይከተላል ብለው የዩናይትድ ስቴትስን ስጋት በቀጥታ ለዋናው የቻይና የውጭ ፖሊሲ ባለስልጣን ዋንግ ዩ አሳውቂያቸዋለሁ ብለዋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ዋንግ ወንቢን ዛሬ በአንድ ገለጻ ላይ በሰጡት ቃል ዩናይትድ ስቴትስ ቻይናን መጠየቅ አትችልም ብለው ቻይና ከሩሲያ ጋር ያላት ግንኙነት በገለልተኝነት ባለመፋጠጥ እና ሶስተኛ ወገንን ኢላማ ያለማድረግ መርሆችን የተከተለ ነው ብለዋል። ያለማቋረጥ ወደ ውጊያ ሜዳ የጦር መሳሪያ የምትልክ ዩናይትድ ስቴትስ እንጂ ቻይና አይደለችም ሲሉም አክለዋል። የአውሮፓ ህብረት የውጭ ፖሊሲ ኃላፊ ጆሴፍ ቦሬል የቻይና የውጭ ጉዳይ ሚኒስትር ቃል አቀባዩን እንዳነጋገሩና ሀገራቸው ለሩሲያ የጦር መሳሪያ እንዳትሰጥ የጠየቋቸው መሆኑን አስታውቀዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ናይጄሪያ ውስጥ የፊታችን ቅዳሜ በሚካሄደው ፕሬዝዳንታዊ ምርጫ በውጭ ሀገር የሚኖሩ ናይጄሪያውያን ድምጽ እንዲሰጡ ይፈቀድ ዘንድ እንግሊዝ ውስጥ የሚኖሩ 2 ናይጄሪያውያን ያቀረቡትን ጥያቄ የሀገሪቱ ፍርድ ቤት ውድቅ አድርጎታል። በህገ መንግስቱ መሰረት የመምረጥ መብት ያላቸው ናይጄሪያ ውስጥ የሚኖሩ የተመዘገቡ ናይጄሪያውያን ብቻ ናቸው በማለት ፍርድ ቤቱ የሁለቱን ሰዎች አቤቱታ ውድቅ አድርጓል። በውጭ የሚኖሩ ናይጄሪያውያን በየአመቱ ብዙ ቢሊዮን ዶላር ወደ ሀገራቸው በመላክ ለኢኮኖሚው አስተዋጽኦ የሚያበረክቱ ሲሆን የሁለቱ ናይጄሪያውያን አቤቱታ ደጋፊዎች በውጭ ባሉ ኤምባሲዎችና ቆንስላዎች ድምጻቸውን መስጠት እንዲችሉ ህገ መንግስቱ ሊሻሻል ይገባል በማለት ይስማማሉ። የናይጄሪያው ፍርድ ቤት በሰጠው ውሳኔ ግን በውጭ ሀገሮች የሚኖሩ ናይጄሪያውያን ድምጽ መስጠት መቻል እንዳለባቸው እንደሚስማማ ገልጾ፣ ሆኖም ይህንን ፈቃድ የሚሰጡት ፍርድ ቤቶች ሳይሆኑ የፓርላማ አባላት ናቸው ብሏል። በሌላ አፍሪካ ነክ ዜና በመጪው ታህሳስ ኮንጎ ውስጥ ለሚካሄደው ጠቅላላ ምርጫ እየተከናወነ ያለው የመራጭ ምዝገባ መዘግየቱን በሚመለከት አንዳንድ ተቃዋሚ እጩዎች ሮሮ እያሰሙ ናቸው። የመራጭ ምዝገባ ዘመቻው እኛን በሚጎዳ የተዛባ መንገድ እየተከናወነ ነው ሲሉ ነው የወነጀሉት። እንደ አውሮፓውያን አቆጣጠር እስከ መጪው መጋቢት 17 ቀን ድረስ ከ50 ሚሊዮን በላይ መራጮች እንዲመዘገቡ ታቅዶ እንደነበረ ዜናው አብስቷል። ሆኖም የምርጫ ኮሚሽኑ ባለፈው አርብ በሰጠው መግለጫ በዋና ከተማዋ ኪንሻሳ ያሉትን ጨምሮ ቁጥራቸው በውል ያልተገለጸ የመራጭ ምዝገባ ማዕከሎች ከአሁን ቀደም የጊዜ ገደቡ በ25 ቀናት ቢራዘምም ምዝገባቸውን እንዳላጠናቀቁ አመልክቷል። ሞሪሸስ ከህንድ ውቅያኖስ የተነሳው ፍሬዲ የተሰኘው ከባድ ማዕበል እየተቃረበ በመሆኑ በረራዎች እንዳይነሱ ያደረገ ሲሆን የአክሲዮን ልውውጥ ገበያዋንም ዘግታለች። ማዳጋስካር ደግሞ በአራት ክፍለ ግዛቶቿ የጎርፍና የመሬት መንሸራተት አደጋ ይደርሳል በሚል ስጋት የአጣዳፊ እርዳታ ሰራተኞቿን እንዳዘጋጀች ታውቋል። በሰዓት 120 ኪሎ ሜትር ፍጥነት የሚነግደው ማዕበል ሞሪሸስ ላይ በቀጥታ አደጋ እንደደቀነ የሀገሪቱ የአየር ሁኔታ አገልግሎት መስሪያ ቤት አስታውቋል። በመጨረሻም የባይደን አስተዳደር ለቱርክ F-16 ተዋጊ ጀቶች እንዲሸጥላት የሚደግፍ መሆኑን የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናግረዋል። የውጭ ጉዳይ ሚኒስትር ብሊንከን ይህን የተናገሩት ከቱርክ መሪዎች ጋር ለመነጋገር ዛሬ በአንካራ ባደረጉት ጉብኝት ሲሆን ስዊድንና ፊንላንድ የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶን በቅርቡ እንደሚቀላቀሉ እተማመናለሁ ብለዋል። ቱርክ ዩናይትድ ስቴትስ 40 ጀቶችን እንድትሸጥላት ጠይቃለች። ይህንን 20 ቢሊዮን ዶላር የሚገመት ሽያጭ ለማከናወን የዩናይትድ ስቴትስ ምክር ቤት መፍቀድ ይኖርበታል። ስዊድንና ፊንላንድ የኔቶ አባል እንዳይሆኑ የሚቃወሙት የድርጅቱ አባላት ቱርክና ሃንጋሪ ብቻ መሆናቸው የሚታወቅ ነው። ዩናይትድ ስቴትስ ሁለቱ ሀገሮች በአፋጣኝ የህብረቱ አባል እንዲሆኑ የምትደግፍ መሆኗን ብሊንከን ተናግረዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አብቅቷል። ከቀሪዎቹ የሰኞ ምሽት ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ሰኞ የካቲት 13 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ ዌብና ማህበራዊ መገናኛ አቀናባሪያችን ደግሞ አባየሁ ገበያው ናት። የስቱዲዮ ምስልና ድምፅ አቀናባሪያችን ጆን ድራይደን ነው። ወደ ዕለቱ አቢይ ርዕስ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚሰሙ ቅንብሮች አንዱን ለቅምሻ እናሰማችሁ።
ፕሮስቴት ካንሰር ሁሉንም ነጩንም ጥቁሩንም ቢያደርግም ኩል የሆነ ስቴጅ ውስጥ ሆነው ጥቁሩ ላይ የጸናል ሕክምና እሺ የማይል ነው። ስለዚህ እኛም ጥቁሮች ስለሆን ፕሮስቴት ካንሰር ኢትዮጵያ ውስጥም ተያያዘ ሰዎች በጣም ሊጎዱና ስቴጁም ከፍ ያለ ቦታ ሊሆን ይችላል።
ዶክተር ከበደ ቤኛ የካንሰር ሕክምና አዋቂና እዚህ ዩናይት ስቴትስ የሚገኘው የሜዮ ክሊኒክ የሕክምና ሳይንስ ተባባሪ ፕሮፌሰር ናቸው። ቀደም ብሎ የሰማችሁትም የፕሮስቴት እጢ ካንሰር አዲስ ሕክምና ዙሪያ ላይ ከሚያተኩር የምሽቱ ቅንብር የተወሰደ ነው። በሁለተኛው አጋማሽ በሐኪሙን ይጠይቁ ይመለሳሉ። ጠብቋቸው። አሁን በቀጥታ ወደ ዕለቱ አብይ ርዕስ ወስዳችሁ ላለፉት ሁለት ቀናት በአዲስ አበባ ሲካሄድ የነበረው 36ኛው የአፍሪካ ህብረት የመሪዎች ጉባኤ ትላንት ማምሻው ላይ ተጠናቋል። በስብሰባው የአፍሪካ ንጻ የንግድ ቀጣና የውይይቱ አጀንዳ ነበር። ሽብርተኝነት፣ የመንግስት ገልበጣዎችና የመሰረተ ልማት ጉዳዮችም ተሳታፊዎቹ የተወያዩባቸው ርዕሶች እንደነበሩ ተመልክቷል። አዲሱ የ2023 የአፍሪካ ህብረት ሊቀመንበር ሆነው የተመረጡት የኮሞሮሱ ፕሬዝዳንት አዛሊ ኡስማኒ በ18ኛው የድርጅቱ ስብሰባ የተጠነሰሰው የአፍሪካ ነጻ የንግድ ቀጠና እንዲተገበር ተግተው እንደሚሰሩ ተናግረዋል። የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪን በበኩላቸው በአገሩ የሚስተዋለው የሽብር እንቅስቃሴ ወይም የሽብርተኞች እንቅስቃሴና ሌሎች እክሎች ላይ ይህን የንግድ ቀጠና ሐሳብ እንዳያስተጓጉሉ ህብረቱ ጠንክሮ ይሰራል ነው ያሉት። ገልሞ ዳዊት ነው ዘገባውን ያደረሰን።
ትላንት በተጠናቀቀው የአፍሪካ መሪዎች ጉባኤ ዋና አጀንዳ የነበረው የአፍሪካ ንጻ የንግድ ቀጠና ሐሳብ ትግበራ ላይ መትጋት እንደሚያስፈልግ አዲሱ የህብረቱ ሊቀመንበር አዛሊያ ሱማኒ ተናግረዋል።
The theme of the year is an ambitious one.
የዘንድሮው የህብረቱ መሪ ቃል በጣም አጓጊና ሰፊ ነው። ሆኖም የበለጸገችና የተሳሰረች አፍሪካን እውን ለማድረግ ሊሳካ የሚችል ነው። አፍሪካ ያላት እምቅ የተፈጥሮ ሀብት የዓለምን ማህበረሰብ ለመሳብ ይረዳታል። አንድ ላይም ሆነን በ2023 ያስቀመጥነውን የአፍሪካ ንጻ የንግድ ቀጣና ትግበራን እናሳካዋለን። ይህም እውን እንዲሆን የበኩሌን እወጣለሁ። በሌላ በኩል ሰላምና ጸጥታ እንዲሰፍን ተግቼ እሰራለሁ። ምክንያቱም ያለ ሰላም ይህን ግብ ማሳካት የሚቻል አይደለምና።
የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ አፍሪካ የጀመረችው የአጓጊ ፕሮጀክት ሰፊ ርብርብ የሚጠይቅ እንደሆነ በተለይም ለትግበራው ትልቅ መዋዕለ ንዋይ ማፍሰስ እንደሚያስፈልግም ጠቁመዋል።
As custom demands, there is a report from the Peace and Security Council on
የዚህ ፕሮጀክት ባህሪ እንደሚጠይቀው ስለ አህጉሩ ሰላምና ጸጥታ ሁኔታ ከአፍሪካ ህብረት የጸጥታው ምክር ቤት ዘገባዎች ቀርበውልናል። የሊቢያን ጉዳይ በተመለከተ የተለያዩ ሀገራት መሪዎችን ያቀፈ የበላይ ኮሚቴ አዋቅረን በቅርቡ የእርቅ መድረክ ለማዘጋጀት እየሰራን ነው። በተጨማሪም በሳህል አካባቢ ስላለው አለመረጋጋት ለማሰስ በአፍሪካ ህብረትና በተባበሩት መንግስታት ቡድን ተሰይሞ ክትትል እየተደረገ ይገኛል። በዲሞክራቲክ ሪፐብሊክ ኮንጎ ስላለው ቀውስም በሀገራት መሪዎች ደረጃ ተወያይተናል። ይህን ለመፍታት የምስራቅ አፍሪካ ተጠባባቂ ኃይል ብርጌድ ብቃትን በማጠናከር የአካባቢውን ሰላም ማስከበር ሂደት እንዲረከብ ነው ያሰብነው።
የአፍሪካ ህብረት የፖለቲካ ሰላምና ጸጥታ ጉዳዮች ኮሚሽነር ባንኮ ሊያዴዮም በአፍሪካ አንዳንድ ቦታዎች ይታያል ያሉት የሰላም ችግር ልዩ ትኩረት ተሰጥቶት እየተሰራ መሆኑን ተናግረዋል።
The EU Commission has been promoting what we know as the nexus between peace security
የአፍሪካ ህብረት ሰላምና ጸጥታ እንዲሁም ቀጣይ እድገት አብሮ የሚሄዱበትን ሁኔታ ሲያብራራታ ቆይቷል። በዚህ አመት በባህር ላይ ጸጥታና ሰላም ላይ አትኩረን እየሰራን ነው። በህብረቱ ታሪክ ለመጀመሪያ ጊዜም የጋራ የባህር ላይ ስልጠና እናከናውናለን። ይሄም ስለ ባህር ላይ ደህንነት ከጊኒ ባህረ ሰላጤ እስከ ህንድ ውቅያኖስ፣ ከሜዲትራኒያን እስከ ቀይ ባህርና አህጉሩን ለሚከቡ የባህር በሮች ግንዛቤ ለማስጨበጥ የሚከወን ነው። በዚህም የባህር በር ያላቸውና የሌላቸው የአፍሪካ ሀገራት ደሴቶችን ጨምሮ የሚሳተፉበት ይሆናል።
እሁድ የተጠናቀቀው የአፍሪካ ህብረት ስብሰባ መጀመሪያ ቀን ላይ ንግግር ያደረጉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አሊ በሰሜኑ አገሪቱ ክልል ተከስቶ የነበረው ቀውስ በአፍሪካ ህብረት አደራዳሪነት በመፈታቱ መደሰታቸውን፣ አፍሪካም በተባበሩት መንግስታት የጸጥታው ምክር ቤት ቋሚ መቀመጫ እንድታገኝ ጠይቀዋል። ለጠቅላይ ሚኒስትሩ ያንኑ ምላሽ የሰጡት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ ጥያቄው ተገቢ መሆኑንና የጸጥታው ምክር ቤት ቋሚ አባላትም በአፍሪካ መወከል የሚያምኑ መሆናቸውን ለጋዜጠኞች በሰጡት ማብራሪያ ተከስተዋል። በሁለት ቀኑ የህብረቱ ስብሰባ ላይ አፍሪካን እየገጠማት ያለው የብድር ጫና ጉዳይም የተነሳ ሲሆን በተለይ አፍሪካ የብድር አቅርቦት እንድታገኝ አበዳሪ ሀገራት የብድር አሰጣጥ ሂደትን እንዲያሻሽሉላት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ ጠይቀዋል። ለአሜሪካ ድምጽ ገልሞ ዳዊት ከአፍሪካ ህብረት ዋና ጽህፈት ቤት አዲስ አበባ።
አመሰግናለሁ ገልሞ። ክብራትና ክብራን አድማጮች፣ ቀጣዩም ከተመሳሳይ ርዕስ ጋር ያቆየናል። የአፍሪካ ነጻ ገበያ ስምምነት ተግባራዊነት ብዙ ስራ ይጠይቃል ተብሏል። የአፍሪካ ህብረት በተያዘው የአውሮፓውያኑ አመት ለነጻ ንግድ ቀጣና ተግባራዊነት ትኩረት እንደሚሰጥ በአዲሱ ሊቀመንበሩ በኩል ነው ያስታወቀው። በአዲስ አበባ ሲካሄድ የቆየው የህብረቱ መደበኛ ጉባኤ ሲጠናቀቅ አዲሱ ሊቀመንበር ፕሬዚዳንት አዛሊ ኡስማኒ በአፍሪካ የነጻ ንግድ እንዲቀላጠፍ ህብረቱ በትኩረት ይሰራል ብለዋል። የአሜሪካ ድምጽ ያነጋገራቸው ባለሙያዎች በበኩላቸው የነጻ ንግድ ተግባራዊነት ቀላል አይሆንም ሲሉ አስተያየት ሰጥተዋል። የአፍሪካ ንግድ ምክር ቤቶች ዋና አስተዳዳሪ አቶ ክቡር ገና ሲናገሩ በሀገራቱ ያለው የመገበያያ ገንዘብ ልዩነት፣ የጉምሩክ አሰራር፣ የሎጂስቲክስ እና የመሰረተ ልማቶች ችግሮች በአገሩ ነጻ የንግድ ቀጠናን ተግባራዊ ለማድረግ ፈታኝ ያደርጉታል ሲሉ አስረድተዋል። በነጻ ንግድ ቀጠና ስምምነቱ የበለጠ ተጠቃሚ የሚሆኑት ግዙፍ ኢኮኖሚ አቅም ያላቸው አገሮች ሲሆኑ አካሄዱም ጥንቃቄ እንደሚፈልግ አስተያየት ሰጪው አመልክተዋል። ለዝርዝሩ ገብረ ሚካኤል ገብረ መድን።
የአሜሪካ ድምጽ ያነጋገራቸው ባለሙያ በአፍሪካ የነጻ ንግድ ቀጣና ተግባራው ቀላል እንደማይሆን ገልጿል። የአፍሪካ የነጻ ንግድ ቀጣና ስምምነት ከአራት ዓመታት በፊት መፈረሙን የገለጹት የአፍሪካ የንግድ ምክር ቤቶች ዋና አስተዳዳሪ አቶ ክቡር ገና የስምምነቱ ዓላማ በሀገራት መካከል ሸቀጦችና አገልግሎቶች ያለምንም ቀረጥ እንዲተላለፉ ማድረግ ነው ብለዋል። ሆኖም እስካሁን ድረስ በስምምነቱ መሰረት ነጻ ንግዱን ማከናወን እንዳልተቻለ ተናግረዋል። ከስምምነቱ በኋላ የቀሩ ስራዎች እንደነበሩ አስታውሰው ጉዳዩ የመሪዎቹ ጉባኤ አጀንዳ የሆነውም በዚህ ምክንያት እንደሆነ አብራርተዋል።
ብዙ የቀሩ ነገሮችም ነበሩ ከስምምነቱ ከተፈረመ በኋላ። የፖለቲካም ፍላጎቱ እየበረታ ስለመጣ ያንን እንደገና ለማፋጠንና ሀገራት ከዚህ በፊት ቀድመው የገቡትን ቃል ሳያጥፉ እንዲገፉበት ለማድረግ አንድ፣ ሁለተኛ ነገር ደግሞ ስምምነቱ እንዲቀጥል ነው። ምክንያቱም የስምምነቱ ከአንድ ቦታ ወደ ሌላ አፍሪካ ሀገር ለመንቀሳቀስ የሚያስችልም ጉዳይ ስላለበት፣ ዋናው ግን ወደ ስራ ውስጥ ተገብቶ ንግድ እንዲስፋፋ ለማድረግ የታቀደ እና መንግስታትም ይህንን ድምጻቸውን ለማሰማት የፈለጉበት ስብሰባ ነበረ ብዬ ነው የምገምተው።
የነጻ ንግድ ቀጣና ስምምነቱን ለመተግበር የተለያዩ ችግሮች እንደሚያጋጥሙም አቶ ክቡር ይናገራሉ።
አንዳንድ ችግሮች አሉ ተብለው የሚጠበቁት የጉምሩክ ቢሮክራሲ አለ፣ ነገሮችን ቶሎ ወደ ስራ ላይ ያለማዋል ጉዳይ አለ። በብዙ የአፍሪካ ሀገራት እንደሚታወቀው ሁሉም የራሱ ተመን እና ገንዘብ አለ። ለምሳሌ እኛ ሀገር በብር ነው የምንጠቀመው። ኬንያ ስንሄድ በሽልንግ ነው የምንጠቀሙት። ሱዳን ስንሄድ በፓውንድ ነው። ወደ ምዕራብ አፍሪካ ስንሄድ በሌላ ሲኤፍኤ በሚጠቀሙት እና እነዚህ ራሱ ወደ ሌላ ወይም ወደ ዶላር ወይም ወደ ዩሮ ተለውጠው ነው ወደ ገበያ የሚገባ። ይህም ራሱ በአፍሪካ ደረጃ አንድ አይነት የመሻሻጫ ገንዘብ እንዲኖርም እየተፈለገና እየተሰራም ነው ያለው። ሌላው ከባዱ እንግዲህ ከኢትዮጵያ ምሳሌ ወደ ሱዳን አንድ የንግድ ድርጅት ምርቱን ለመሸጥ ለማስተላለፍም ለመሸጥም እዛ ለማድረስም ሲሄድ የሎጂስቲክ ችግሮች አሉ፣ የቴሌኮሙኒኬሽን ችግሮች አሉ። እነዚህ ዋና ዋና ችግሮች ናቸው ብለን መገመት እንችላለን። የምርት ብዛትም የለም። ለምሳሌ አፍሪካ ውስጥ ትልቁ ችግር ብዙዎቹ ድርጅቶች አነስተኛ ድርጅቶች ስለሆኑ፣ አሁን ደግሞ ገበያው የሰፋ ስለሆነ ለዚያ ገበያ የሚያመርቱት አቅም ስለሌለ ያንን ማሳደግና ያንን አቅም መጨመር ይኖርባቸዋል።
ስምምነቱ ሀገራት ቀድሞ ሲያስከፍሉት ከነበረው ቀረጥ እስከ 90% እንዲቀንሱ ያስገድዳል የሚሉት አቶ ክቡር ገና የነጻ ንግዱ ለሙከራ ያህል በስምንት ሀገራት ውስጥ እንዲተገበር መደረጉንና በሂደት ችግሮችን የመለየት አሰራር እንዳለ ገልጸዋል። ሆኖም ከቀረጥ መቀነስ ጋር የተያያዘ የመንግስታት ፍርሃት መኖር ለስምምነቱ መተግበር እንቅፋት የሆነ ሌላው ምክንያት መሆኑን አውስተዋል።
መንግስታት እንግዲህ ትልቁ ፍርሃታቸው እንደሆነ አንደኛ ከፍተኛ ገቢ የሚያገኙበት ታክስ ነው የሚያገኙበት። አሁን ታክስ 90% ይነሳል ሲባል በምንድን ነው ያንን ገቢ የሚተኩት የሚለው የሚያስፈራቸው ነው ብዙ መንግስታት። ለዚህም ነው የማይቸኩሉት ብለን መገመት እንችላለን።
የነጻ ንግድ ስምምነቱ በተሻለ ደረጃ የሚጠቅማቸውና በመጠኑ የሚጎዳቸው ሀገራት ይኖራሉ የሚሉት አቶ ክቡር አካሄዱ ብዙ ስራ እንደሚፈልግ ይጠቁማሉ።
ይሄ ነጻ ቀጠና ለማንኛውም ጠንካራ ድርጅቶችን እና ትልልቅ ድርጅቶችን የበለጠ ይጠቅማል ብለን መገመት እንችላለን። ምክንያቱም ከፍተኛ ምርት ማምረት የሚችሉና ጥራቱን በዛ ነው ያህል ያደገ ከሆነ ቀረጥ በሌለበት ሁኔታ ውስጥ ምርቶቻቸውን በየቦታው ልከው አገር ውስጥ ካሉት ትንንሽ ወይም አነስተኛ ድርጅቶች ጋር የመወዳደር አቅማቸው ከፍ ያለ ስለሆነ አገር ውስጥ ያሉትን ትናንሽ ድርጅቶችን ሊጎዳ ይችላል የሚል እምነት አለ እና እንዲህ ቀላል ነው ለማለት አስቸግራል። ከተማ ውድድር ምክንያቱም እንደ ትልልቅ ሀገራት እንደ ሳውዝ አፍሪካ፣ ናይጄሪያ፣ ግብጽ ብንወስድ እነዚህ ሶስት ሀገራት ብቻ የአፍሪካ ጠቅላላ ገቢ በእነዚህ ሶስቱ ሀገራት ብቻ 50% ይደርሳል። እነዚህ ትልልቅ ተጠቃሚዎች ሊሆኑ ይችላሉ ተብሎ መገመት ይቻላል። ከዛ በኋላ ደግሞ ከነዚህ በኋላ የሚመጡ አሉ እንደ ኬንያ፣ ሞሮኮ፣ አልጄሪያ የመሳሰሉት ደግሞ ሀገራት ሌላውን ከፍተኛ ድርሻ ይይዛሉ። እና በመሀሉ አነስተኛ አቅም አላቸው የሚባሉ እንደ ቻድ እንግዲህ ኢትዮጵያ ማሉ ላይ ያለችው ማለት ብለን መገመት እንችላለን። ግን ብዙ መሰራት መቻል አለበት። እንደ ኢትዮጵያ ያሉ ሀገራት የበለጠ ተጠቃሚ ለመሆን የሚያስችላቸውን ደንቦቻቸውን፣ ህጋቸውን፣ አሰራራቸውን ዘመናዊ አድርገው ካልተንቀሳቀሱ በሌሎች ድርጅቶች እና በሌሎች ቢዝነሶች ተቀድሞ ተሸንፎም መንቀሳቀስ የማይችሉበት ደረጃ
ኢትዮጵያ ከዚህ የነጻ ንግድ ቀጣና ስምምነት ተጠቃሚ እንድትሆን መንግስትና የግሉ ዘርፍ በትብብር መስራት ይጠበቅባቸዋል ሲሉም ገልጿል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን አመሰግናለሁ። ክብራትና ክብራን አድማጮቻችን የዕለት ሰኞ ምሽት ዝግጅታችን እስከ 4 ሰዓት ይቀጥላል። ተከታዩም ዘገባ እዚያው የአፍሪካ ህብረት ጉባኤ ጋር የተያያዘ አንድ ሌላ ርዕስ ያነሳል። አንዲት የእስራኤል ዲፕሎማት ከአፍሪካ ህብረት አመታዊ ጉባኤ ስነ ስርዓት እንዲገለሉ መደረጋቸውን የህብረቱ ሊቀመንበር አረጋግጠዋል። ዲፕሎማቷ ከጉባኤው እንዲወጡ የተደረጉበትን ምክንያት ጉባኤውን ለመታደም በሚያስችል ልዩ ፈቃድ አሰጣጥ ዙሪያ በተነሳ ውዝግብ መሆኑ ተመልክቷል። ሮይተርስ ያደረሰንን የዚህን ዘገባ ዝርዝር ስምኝሽ የቆየ እንደሚከተለው ታቀርበዋለች።
የአፍሪካ ህብረት ጉባኤን ለመታደም በሚያስችል ልዩ ፈቃድ አሰጣጥ ዙሪያ በተነሳ ውዝግብ ምክንያት አንድ ከፍተኛ የእስራኤል ዲፕሎማት ቅዳሜ ዕለት ከተካሄደው የአፍሪካ ህብረት ጉባኤ እንዲወጡ ተደርገዋል። በተለያዩ የኢንተርኔት ድረ ገጾች የሚዘዋወሩ ምስሎችም የአፍሪካ ህብረት ጉባኤ መክፈቻ የተካሄደ የጸጥታ አባላት ዲፕሎማቷን ከአዳራሹ ከማስወጣታቸው በፊት በጥያቄ ሲያጣድፏቸው ያሳያሉ። በጉዳዩ ላይ ለሚዲያ አስተያየታቸውን የሰጡት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት በእስራኤል የውጭ ጉዳይ ሚኒስትር የአፍሪካ ክፍል ምክትል ዳይሬክተር የሆኑት አምባሳደር ሻሮን ባርሊ ስብሰባውን ለመታደም የሚያስችለውን ፈቃድ እንዴት በስህተት እንዳገኙ የሚያጣራ ምርመራ እንደሚጀመር ገልጸዋል።
Et donc nous n'avons pas invité des officiels israéliens à notre sommet.
አንድም እስራኤላዊ ወደዚህ ጉባኤ አልጋበዝንም። አንድ ሰው ግን የመግቢያ ልዩ ፈቃድ ይዞ ወደ አዳራሹ መግባቱን አውቀናል። አዳራሹን በአስቸኳይ ለቀው እንዲወጡ ጠይቀናል። እኚህ ግለሰብ በኢትዮጵያ የሚኖሩ አይደሉም። ስለዚህ እንዴት ልዩ ፈቃድ ሊያገኙ እንደቻሉ ለማጣራት ምርመራ እያደረግን ነው። የሚዲያ አባላት የሆናችሁ እንድታውቁት የምንፈልገው የትኛውንም የእስራኤል ባለስልጣን አለመጋበዛችንን ነው። ስህተቱ ከየት እንደመጣ ለማወቅ ይህንን ምርመራ እስከ መጨረሻው እንገፋዋለን።
እስራኤል ግን ለድርጊቱ 55 ሀገራትን የያዘው አህጉራዊ ስብስብ አባል የሆኑትን ደቡብ አፍሪካንና አልጄሪያን በጥላቻ ተገፋፍተው የአፍሪካ ህብረትን መያዣ አድርገውታል ስትል ተጠያቂ አድርጋለች። የእስራኤል የውጭ ጉዳይ ሚኒስትር ባወጣው መግለጫም የአፍሪካ ምክትል ዳይሬክተር ሻሮን ባርሊ የታዛቢነት ልዩ የመግቢያ ፈቃድ ይዘው ሳለ ከአፍሪካ ህብረት ጉባኤ አዳራሽ እንዲወጡ የተደረገበትን ሁኔታ እስራኤል በጥሩ ሁኔታ አትመለከተውም ብሏል። መግለጫው አክሎ እስራኤል የሚገኘው የደቡብ አፍሪካ ኤምባሲ ጉዳይ አስፈጻሚ ተጠርተው ግሳጼ እንደሚሰጣቸው አመልክቶ የእስራኤልን የታዛቢነት ሚና ለመሰረዝ የተደረገው ሙከራ በድርጅቱ ህግ መሰረት የለውም ብሏል። ደቡብ አፍሪካ በበኩሏ የእስራኤልን ውንጀላ ውድቅ አድርጋ እስራኤል ለአፍሪካ ህብረት ታዛቢነት ያቀረበችው ማመልከቻ በህብረቱ ውሳኔ አለማግኘቱን ገልጻለች። በደቡብ አፍሪካ የዓለም አቀፍ ግንኙነት ክፍል የህዝብ ዲፕሎማሲ ኃላፊ የሆኑት ክሌሰን ሞኒያላ ለሮይተርስ ሲናገሩ የአፍሪካ ህብረት ለእስራኤል የታዛቢነት ማዕረግ ለመስጠት ውሳኔ እስካልሰጠ ድረስ ሀገሪቱ መቀመጫ ይዛ ታዛቢ መሆን አትችልም ያሉ ሲሆን ጉዳዩ የደቡብ አፍሪካ ወይም የአልጄሪያ ሳይሆን የመርህ ጉዳይ ነው ሲሉ አብራርተዋል። ታሪክ እንደሚያሳየው የደቡብ አፍሪካ ገዢ ፓርቲ የፍልስጤም ትግል ጠንካራ ደጋፊ ነው። በአፍሪካ ህብረት የተወከለውን የአልጄሪያ ልዑካን ቡድን በጉዳዩ ላይ አስተያየት ለመጠየቅ ወዲያውኑ ማግኘት አልተቻለም። ይህ በእንዲህ እንዳለ የአፍሪካ ህብረት 36ኛ መደበኛ የመሪዎች ጉባኤ እሁድ ዕለት ከመጠናቀቁ በፊት መሪዎች በዲሞክራቲክ ሪፐብሊክ ኮንጎ ስላለው አሳሳቢ የጸጥታ ሁኔታ መነጋገራቸውን የህብረቱ ኮሚሽን ሊቀመንበር ገልጸዋል።
Nous avons également eu une réunion du Conseil paix et sécurité
በዲሞክራቲክ ሪፐብሊክ ኦፍ ኮንጎ የሰላምና የጸጥታ ጉዳይ በመሪዎች ደረጃ ስብሰባ አድርገናል። የምስራቅ አፍሪካ ህዝብ ባለቤት እንዲሆንና በቀጠናው ያለውን የጸጥታ ሁኔታ በኃላፊነት እንዲቆጣጠር አቅሙን ማጠናከር እንፈልጋለን።
በጉባኤው ማጠናቀቂያ ፋኪ በሰጡት መግለጫ በዲሞክራቲክ ሪፐብሊክ የሰላምና የጸጥታ ጉዳይ የተሰበሰቡት መሪዎች በምስራቅ ኮንጎ የሰፈረው የምስራቅ አፍሪካ ቀጠናዊ ኃይል አቅም ለማጠናከር መወሰኑን አስታውቀዋል።
ስምኝሽን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ወደ ዓለም አቀፍ ርዕሶች ነው የምንሻገረው። የናይጄሪያ ፍርድ ቤት በመጪው ቅዳሜ የካቲት 18 2015 ዓ.ም በሚደረገው ፕሬዚዳንታዊ ምርጫ ከሀገራቸው ውጭ ያሉ መራጮች እንዲሳተፉ የሚጠይቀውን ጥያቄ ወይም ክስ ውድቅ አድርጓል። ውሳኔው ከሀገር ውጭ የሚኖሩ በሚሊዮን የሚቆጠሩ ናይጄሪያውያን የዲሞክራሲ መብታቸውን መጠቀም ከፈለጉ ወደ ሀገራቸው መመለስ ያለባቸው መሆኑን የሚያመለክት ነው። በውጭ ሀገር የሚኖሩ ናይጄሪያውያን የሀገራቸውን ኢኮኖሚ ለመደገፍ በአመት በቢሊዮኖች የሚቆጠር በገንዘብ በሐዋላ ወደ ሀገራቸው የሚልኩ ሲሆን ደጋፊዎችም ድምጽ መስጠት እንዲችሉ ህገ መንግስቱ መሻሻል ይኖርበታል ሲሉ ነው የተሟገቱት። በኒካቺሌ ከአክራ ጋና የተላከውን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል።
ፍርድ ቤቱ ክሱን ውድቅ ያደረገው ናይጄሪያ ውስጥ የሚገኙ የተመዘገቡ መራጮች ብቻ የመምረጥ መብት እንዳላቸው የሚናገረውን ህገ መንግስት በመጥቀስ ነው። እንግሊዝ ሀገር በሚኖሩ ሁለት ናይጄሪያውያን የቀረበው ክስ ቅዳሜ የካቲት 18 የሚካሄደው ፕሬዝዳንታዊ ምርጫ በሚሊየን የሚቆጠሩ ዳያስፖራዎች ተሳታፊ እስኪሆኑ ድረስ እንዳይደረግ የሚጠይቅ ነው። የናይጄሪያ መንግስት እንደ አውሮፓ አቆጣጠር በ2017 ባወጣው ግምት 1.7 ሚሊየን የሚቆጠሩ ናይጄሪያውያን በውጭ ሀገር ይኖራሉ። በአገሪቱ በመራጭነት ለመሳተፍ የሚያስፈልገው ህጋዊ እድሜ 18 ቢሆንም በርግጥ ሁሉም ናይጄሪያውያን በዚያ እድሜ ክልል የሚገኙ ናቸው ማለት አይደለም። የካቲት 8 2015 ዓመተ ምህረት የተላለፈው የፍርድ ቤቱ ውሳኔ የናይጄሪያ ዳያስፖራ አባላት በርግጥ መምረጥ ይችላሉ፣ ያንን የሚወስኑት ህግ አውጪዎች እንጂ ፍርድ ቤቶች አይደሉም የሚል ውሳኔ ሰጥቷል። ፍርድ ቤቱ በውጭ ሀገር የሚኖሩ ናይጄሪያውያን በኤምባሲዎቻቸውና ቆንስሎቻቸው በኩል የሚፈልጉትን ፕሬዝዳንት ለመምረጥ ተስፋ አድርገው እንደነበር ይናገራሉ። እንግሊዝ ሀገር የሚኖሩት የሙዚቃ ቀናባሪው የናይጄሪያ ዜጋ ፓተርሰን ሜግቦጂ ለቪኦኤ ይህንኑ ስሜታቸውን ገልጸዋል።
ሀዘን ተሰምቶኛል። እኔ ራሴ የሚፈልገውን እጩ በመምረጥ የራሴን ድምጽ ብሰጥ በጣም ወድ ነበር። ምክንያቱም በጣም ወሳኝ ምርጫ ነው። ናይጄሪያ ወደፊት እንድትቀጥል የሚያስችላት መሪ ከሚያስፈልገን ጫፍ ላይ ትገኛለች።
በመጪው ቅዳሜ በሚካሄደው ምርጫ ለናይጄሪያ ፕሬዝዳንትነት የሚወዳደሩ 18 እጩዎች ቀርበዋል። እስካሁን እየመሩ ያሉት የቀድሞ ምክትል ፕሬዝዳንት አቲኩ አቡባከር፣ የቀድሞ የሌጎስ አገረ ገዢ ቦላ አህመድ ቲኑቡ እና የቀድሞ አናምብራ ግዛት ገዢ ፒተር ኦቢ መሆናቸው ተመልክቷል። ከአገሪቱ ውጭ የሚኖሩ ናይጄሪያውያን አሁንም ቢሆን ድምጽ መስጠት ይችላሉ። ይሁን እንጂ ያን ማድረግ የሚችሉት ወደ አገራቸው በመብረር በቦታው ተገኝተው ድምጻቸውን በመስጠት ነው። ያን ደግሞ ለማድረግ ብዙዎቹ አቅሙ አይኖራቸውም። መሰረቱን በአቡጃ ያደረገው የናይጄሪያ ዳያስፖራ ኮሚሽን በውጭ ሀገር የሚኖሩ ናይጄሪያውያን እንደ አውሮፓ አቆጣጠር በ2021 ከ20 ቢሊዮን ዶላር በላይ ገንዘብ ወደ አገራቸው ሲልኩ ይህ ከሳሃራ በታች ባሉ አገሮች ከፍተኛ መሆኑም ተገልጿል። ለናይጄሪያ እድገት ይህን አስተዋጽኦ ቢያደርጉም ዳያስፖራዎቹ ከውጭ ሆነው ድምጻቸውን መስጠት የሚያስችላቸውን ድጋፍ አላገኙም። የናይጄሪያ ህግ አውጪዎች ከአንድ ዓመት በፊት በሰጡት ድምጽ የዳያስፖራ አባላት ድምጽ እንዲሰጡ የቀረበውን የህግ ረቂቅ ውድቅ አድርገውታል። ሲቲዝን ጋቪል የተሰኘው የናይጄሪያ ሰብአዊ መብት ጠበቆችና የማህበራዊ ፍትህ ቡድኖች መስራች ኔልሰን ኦላኒ ፔኩን ስለዚሁ ጉዳይ ለቪኦኤ ሲናገሩ
ዳያስፖራዎች በቀላሉ በናይጄሪያ ፖለቲከኞች ተጽዕኖ ስር ሊሆኑ አይችሉም። ፖለቲከኞቹ ድንጋጌውን ማሻሻል የማይፈልጉትም ይህ ስለሆነ ይመስላል።
ኦላኒ ፔኩን እንደሚሉት በውጭ ያሉ ናይጄሪያውያን መሪዎቻቸውን መምረጥ አለብም። የትም ይሁን የትም መንግስታቸው የሚያደርገው ነገር ተጽዕኖ ሊያሳድርባቸው ይችላል። ፌትሱ አኮዬ በናይጄሪያ የገለልተኛው ብሔራዊ የምርጫ ኮሚሽን ማስታወቂያና የምራጮች ትምህርት ኮሚቴ ሊቀመንበር ናቸው። የኮሚሽኑን አቋም እንደሚከተለው ይገልጹታል።
የኮሚሽኑ አቋም በዚህ ረገድ በጣም ግልጽ ነው። ኮሚሽኑ ዳያስፖራው ድምጽ እንዲሰጥ ይደግፋል። ይሁን እንጂ አሁን ባለው የምርጫ ህግ ማዕቀፍ ውስጥ የዳያስፖራው ድምጽ አሰጣጥ ተግባራዊ ሊደረግ እንደማይቻል ግልጽ አድርገናል።
በፍርድ ቤቱ ውድቅ የተደረገውን የዳያስፖራ የመምረጥ መብት ክስ አስመልክቶ ይግባኝ እንደሚጠይቁ ኬኔት ንኬማንቾ በፌስቡክ ገጻቸው ላይ ባሰፈሩት ጽሑፍ አስታውቀዋል።
ደረጀ ደስታን ለዘገባው አመሰግናለሁ። አድማጮች፣ የምሽቱ የመጨረሻ የመጽሔት ርዕስ ቻይና ለሩሲያ መሳሪያ ድጋፍ ለማድረግ አስባለች ይላል። ብሊንከን ናቸው ይህን ያሉት። ሩሲያ በዩክሬን ላይ እያካሄድ ይችላለችው የጦር መሳሪያ ድጋፍ ለማድረግ ቻይና እያሰበች ነው ሲሉ የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ስጋታቸውን ገልጠዋል። ብሊንከን ይህን ያሉት በቱርክ የተከሰተው ርዕደ መሬት ያደረሰውን ጉዳት ለማየት ቱርክ ከመግባታቸው አስቀድሞ ነው። የአሜሪካ ድምጿ ቬሮኒካ ቫልዴራስ ኤግሊሲያ በላከችው ዘገባ ዩናይት ስቴትስ የቻይና መሆናቸው የተጠረጠሩና ለስለላ ዓላማ የታሰቡ ናቸው የተባሉ ፊኛዎችን ከሰማይ መታ ከጣለች በኋላ በሁለቱ አገሮች መካከል ውጥረቱ ተባብሷል። እንግዲህ ወልዴ ዝርዝሩን ይዟል።
በሙኒክ በተደረገውና በጸጥታ ጉዳዮች ላይ በሚመክረው ጉባኤ ጎን ለጎን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ለቻይናው ከፍተኛ ዲፕሎማት ዋንግ ዪ በቅርቡ በአሜሪካ ሰማይ ላይ ያለፈውን ፊኛ በተመለከተ ድርጊቱ ተቀባይነት የሌለውና መደገምም የሌለበት ነው ሲሉ ግልጽ አድርገዋል። ቻይና ጉዳዩን በተመለከተ እስካሁን ይቅርታ አልጠየቀችም። እንደ ቻይና መንግስት መገናኛ ብዙሃን ከሆነ ዩናይትድ ስቴትስ በሁለቱ አገራት መካከል የተበላሸውን ግንኙነት እንድትስተካከል ቤጂንግ ጠይቃለች። ሌላው በብሊንከን የተነሳው ጉዳይ ደግሞ
China has been engaged in providing rhetorical, political, diplomatic support to Russia.
China የትርክት ፖለቲካና የዲፕሎማሲ ድጋፍ ለሩሲያ በመስጠት ላይ ነች። በተጨማሪም በዩክሬን ላይ ለምታካሄደው ጦርነት የመሳሪያ ድጋፍ ለማድረግ ማሰቧን የሚያሳዩ አሳሳቢ መረጃዎች አሉን። ይህ ከባድ ችግር እንደሚሆን ለዋንግ ዪ በግልጽ መናገር ፈልጋለሁ።
ሩሲያ በዩክሬን ላይ የፈጸመችው ወረራ አንደኛ ዓመት በተቃረበበት በዚህ ወቅት ABC ለተሰኘው ቴሌቪዥን ቃለ መጠይቅ የሰጡት ብሊንከን ዩክሬን ስለጠየቀችው ተዋጊ ጀቶችና የረጅም ርቀት ሚሳኤሎች ጉዳይ አንስተዋል።
What we should not do, any of us, is to focus or get fixated on any particular weapon.
እኛ ማድረግ የሌለብን ስለዚህ ወይም ስለዚያ የመሳሪያ ቴክኖሎጂ አይነት መጨነቅ ነው። ማድረግ ያለብን ዩክሬናውያን በሚሰጣቸው የመሳሪያ ቴክኖሎጂ ላይ ስልጠና ማግኘታቸውን ማረጋገጥ ነው።
የፑቲንን ሩሲያ ለማሸነፍ የተለያዩ እርምጃዎች መወሰድ እንዳለባቸው የሪፐብሊካኑ የሕግ መወሰኛ ምክር ቤት አባል ሊንዚ ግራም ለኤቢሲ ቴሌቪዥን ተናግረዋል።
ፑቲንን የምታሸንፈው ዩክሬናውያኑ የሩሲያን ሰራዊት ከሀገራቸው ሊያስወጡ የሚያስችላቸውን ወታደራዊ ድጋፍ በማድረግ ነው። የፑቲንን የሩሲያ መንግስታዊ ሽብርተኛ ብለህ ትፈርጃለህ፣ ዓለም አቀፍ ችሎትም ታቋቁማለህ።
ብሊንከን ትናንት እሁድ ቱርክ ገብተው ርዕደ መሬት የፈጠረውን ጉዳት ተዘዋውሮ ተመልክተዋል። ለቱርክና ሶሪያ ተጨማሪ $1 ሚሊዮን እንደሚሰጥ ይፋ አድርገዋል። ብሮኪንግስ በተሰኘው ተቋም ተንታኝ የሆኑት ከማል ክሪስኪ እንደሚሉት ጉብኝቱ በሁለቱ ወገኖች መካከል ያለውን ውጥረት ለማርገብ ጥሩ አጋጣሚ ነው።
Right before the earthquakes, one of the ministers in Turkey
ከርዕደ መሬቱ ቀደም ብሎ የቱርክ አንድ ሚኒስትር በተለይ አሜሪካንን በተመለከተ አሳሳቢና ተስፋ አስቆራጭ ንግግር አድርጎ ነበር። አሁን የተፈጠረው ግንኙነት ትብብር እንደገና እንዲጀመር አጋጣሚውን ይፈጥራል።
ብሊንከን በአውሮፓ የሚያደርጉት ጉብኝት ወደ ግሪክም ይወስዳቸዋል። በዛም መከላከያን በተመለከተ ስለሚኖር ትብብር ይወያያሉ። እንዲሁም በነገው ዕለት የአሜሪካና ግሪክ ስልታዊ ውይይት የተሰኘውን ፕሮግራም ያስጀምራሉ።
እንግዲህ ወልዴ እናመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የዕለት ሰኞ ምሽት ዝግጅታችን ነው። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው የምናልፈው፣ ሐኪሞን ይጠይቁ። በመግቢያዬ ጠቆም እንዳደረግኩት ሐኪሞን ይጠይቁ ለምሽቱ ከፍተኛ ቁጥር ያለው ሰው ለህመምና ለህልፈት በመዳረግ በተለይ በዚህ በዩናይትድ ስቴትስ ከቀዳሚዎቹ ረድፍ የሚገኘውን የፕሮስቴት እጢ ካንሰር ይመለከታል። አዲስ የህክምና ዘዴን ነው የሚያጤነው። እንግዳችን ዶክተር ከበደ ቤኛ የካንሰር ህክምና አዋቂና በዚህ በዩናይትድ ስቴትስ የሜዮ ክሊኒክ የህክምና ፕሮፌሰር ናቸው። ወደ ዝግጅቱ። ዶክተር ከበደ ቤኛ የካንሰር ህመም የሚመለከቱ ጥያቄዎች በመጡ ቁጥር ወደ እርሶ ይዘን እንመጣለን። ዛሬም ከወንዶች የስነ ተዋልዶ አካላት አንዱ የሆነውን ፕሮስቴት በመባል የሚታወቀውን እጢ የሚያጠቃ የካንሰር አይነት ለማከም የተገኘ አዲስ ተስፋ የሰጠ ህክምናን ይመለከታል። ስለዚህ አዲስ ግኝት ከመነጋገራችን አስቀድሞ ግን ስለ ህመሙ ምንነት በመጠኑ ቢያስረዱን። ምንድን ነው ይህ የፕሮስቴት እጢን የሚያጠቃ የካንሰር አይነት?
ፕሮስቴት ወንዶች በተለይ እድሜያቸው የጨመረ በሄደ ቁጥር ይህ እጢ ወደ ካንሰር የመቀየር ጸባይ ያለው ብዙ መላምቶች አሉ። ነገር ግን ምን እንደሚጀምረው ማወቅ በጣም አስቸጋሪ ነው። ማንኛውም ካንሰር በስንታቸው ስለሚመጣ በትክክል የሚያመጣውን ነገር ማወቅ ያስቸግራል። ይህ ካንሰር በመላው ዓለም ከ1.6 ሚሊዮን በላይ ህዝቦችን ያጠቃል እና ከ300 ሺህ በላይ ደግሞ ሰዎች ይሞታሉ። እዚህ ሀገር ደግሞ ዩናይትድ ስቴትስ ውስጥ ከ250 ሺህ በላይ ሰዎችን ያጠቃል እና ወደ 35 ሰዎች ደግሞ ህይወታቸውን ያጠፋል። እንደውም በላይፍ ታይም ውስጥ 11 ወንዶች ውስጥ አንደኛው ሰው በዚህ ካንሰር የመጠቃት ቻንስ አለው። ሚው እየጨመረ ሄደ ቁጥር እንደውም አንዳንድ ጊዜ አውቶፕሲ ሰው ከሞተ በኋላ ሲመረመር እድሜያቸው ከ70 በላይ ያለፉ ወንዶች ሁሉም ላይ ይህ አይነት ካንሰር ሊገኝ ይችላል። ግን ምልክት ላይኖር ይችላል መጀመሪያ አካባቢ፣
ይበልጡን በኋለኛው እድሜ የሚከሰት ነገር ግን በብዛት ያለ ለህልፈትም የመዳረግ እድሉ እጅግ ከፍ ያለ እንደመሆኑ አሳሳቢነቱ ከፍተኛ ነው እና ሰዎች እንዴት ሊያውቁ ይችላሉ? ምንድን ነው እንደው ሰዎች ማድረግ ያለባቸው?
የሚያሳዝነው ነገር ተለያየ ጥናት ቢደረግም እስካሁን ባለው ሁኔታ አንድ የተለየ አይነት መመርመሪያ ነገር የለም። ብዙ ነገሮች ናቸው የሚጨማመሩት። አንደኛው ሐኪሞች እድሜያቸው ከ50 በላይ የሆኑ ሰዎችን ሲመረምሩ ያዩታል፣ በእጃቸው በመዳበስ እጢውን የቀየረ ጸባይ ካለው። አንዳንድ ጊዜ ደግሞ ይሄ ፕሮስቴት ስፔሲፊክ አንቲጅን ይባላል። ይሄ ካንሰሩ ወይም ፕሮስቴቱ እያደገ የሚመጣበት ጊዜ ከሱ የሚወጣ ፈሳሽ ወደ ደም የሚገባ ነገር ስላለ ያንን ደግሞ በመለካት ማወቅ ይቻላል። ግን ይህ ቴስት ደግሞ አንዳንድ ጊዜ ካንሰርም ባይኖርብህ እድሜ ከጨመረ ለምሳሌ ብዙ ዲስታንስ ወይም ባይክ ብታደርግ ራሱ ሁሉ ወይም ዝም ብሎ ሊጨምር ይችላል እና የኮምቢኔሽን ነው። እዚህ ሀገር ደግሞ ሬክታል አልትራሳውንድ የሚባላል ኤምአርአይ አለ። በተለይ ደግሞ አሁን በቅርቡ ካትስካን ጋር ወይም ፔትስካን ይረዳል ተብሎ ይታሰባል። ለማጠቃለል ያህል አንድ የሆነ ቴስት የለውም። ነገር ግን እድሜያቸው ከ50 በላይ የሆኑ ሰዎች ወይንም ከቤተሰባቸው ወይም ከዚህ በፊት ቅርብ ዘመዳቸው በዚህ ታመመ ከሆነ አንዳንድ ጊዜ ደግሞ ሽንት ማቃጠል ይሄ የብላደር ኢንፌክሽን አንዳንዴ ደግሞ ደም ግን አንዳንድ ጊዜ ደግሞ የአጥንት ህመም ነገር ይጆ ከጭ ወጥቶ ሌላ ቦታ ላይ ከሆነ እንደ ክብደት መቀነስ አንዳንድ ጊዜ ደግሞ ከሽንት ጋር ደም ሊመጣ ይችላል እና ስፔሲፊክ የሆነ ምልክትም የለውም። ግን እነዚህ ከላይ የጠቀስኳቸው ነገሮች እንደ ምልክት ሊሆንና ሊረዳ ይችላል።
ዶክተር ከበደ ሳይታወቅ ህመሙ ተጋልጦ በተገኙ ጊዜ ቅድም የገለጹት ከፍተኛ ቁጥር ያለው በዩናይትድ ስቴትስ ብቻ እስከ 35,000 ሰዎች በአመት ለልፈት የሚዳረጉበት ይህ ህመም ከዚህ ቀደም የነበሩት የህክምና ዘዴዎች የጨረር ህክምናና ቀዶ ህክምናን ጨምሮ የራሳቸውም ጣጣ አላቸው ከህክምናው በኋላና አሁን አዲስ ተገኘ የሚባለው ያን ለዛ የመጋለጥን እድል ይቀንሳል የተባለ የህክምና ዘዴ ነው የተዋወቀው። እንደተረዳሁት ወደ መደበኛ ሕክምና ነን ሊዘዋወር የሚችል ሐኪሞችን በቀላሉ ማስተማር የሚቻል ሕክምና አይነት በአጭር ጊዜ ውስጥ መሰጠት የሚችል ነው ይላል። እስኪ ስለሱ እንደው ፈታ አድርገው ያብራሩልን። ይህ ተስፋ የሰጠህ አይነተኛ ለውጥ ያመጣል የተሰኘ ሕክምና ምንድን ነው? በርግጥስ የቱን ያህል ነው ተስፋ ሰጭነቱ?
ከሁሉም በፊት ይህ አይነት የፕሮስቴት ካንሰር ሕክምና በሁለት ብንከፍለው ጥሩ ይመስለኛል። አንደኛው ካንሰሩ ፕሮስቴቱ ውስጥ ብቻ ከሆነ አላማው ምንድን ነው የሚሆነው? ኪውር ማዳን ነው የሚሆነው ማለት ነው። ነገር ግን ካንሰሩ ከተሰራጨ ግን ህክምናው ለማዳን ኪውሬቲቭ አይሆንም ማለት ነው። ስለዚህ አሁን ይሄ ናኖ ናይፍ የተባለው የሰርጀሪ አይነት ቅድም እንደተናገርከው ሎካላይዝ የሆነ በጣም ሎካላይዝ የሆነ ፕሮስቴት ካንሰር ካለ ብዙ ጊዜ ዩሮሎጂስቶች ናቸው የሚያክሙት ከኦንኮሎጂስቶች በተጨማሪ እና እንደተናገርከውም ሙሉ ለሙሉ የፕሮስቴቱን ቀዶ ጥገና ማውጣት ወይም ጨረር መስጠት፣ ጨረሩም ደግሞ የተለያየ አለ። አንዳንድ ጊዜ ደግሞ ሲድ የሚባል ነገር አለ። ሲዱን ማለትም ጨረር የሚረጨውን ሲድ ፕሮስቴቱ ሲጨምር እና እነዚህ የተናገርኳቸው ነገሮች ቀዶ ጥገና ወይም ጨረር፣ ሁሉም የሚያሳዝነው ነገር ብዙ አይነት የማይፈለግ ኮምፕሊኬሽን ላቸዋለን ሁሉ ያመጣሉ። ለምሳሌ አንዳንድ ጊዜ ሽንትን መቋጠር ማጣት፣ ብዙ ምክንያቶች ስላሉበት ይህ ናኖ ናይፍ የተባለው አንደኛ ቶሎ ነው የሚደረገው። በቀጭን የሆነ ኒድል በአልትራሳውንድ ጋይድ እየተደረገ ወደ ካንሰሩ ጋር ይላክና ይህ ደግሞ ኤሌክትሪክ ከረንት እንደውም አጭር ስሙ IR ይሉታል፣ ኢሪቨርሰብል ኤሌክትሮፖሬሽን። ይህ የካንሰር ሴል ልክ እንደ ሌላ ሴል ሜምብሬን አለው፣ ከቨሪንግ አለው ላዩ ላይ እና ኤሌክትሪክ ከረንቱ ሜምብሬኑን እንዲከላከለውን ዳሜጅ ስለሚያደርገው እግቡ ያሉትን ሌሎች ኖርማል የፕሮስቴት ሴሎችም ዳሜጅ አያደርጋቸውም። በዚህ ምክንያት ከሌሎች እስካሁን ከተደረጉት የቀዶ ጥገና ሕክምና አይነቶች፣ የጨረር አይነቶች ወይም ሌላ ደግሞ ተርማል ቴራፒ ይሉታል፣ በጣም ማሞቅና ፍሪዝ ማድረግ። ይህ ደግሞ እንደዛው ልክ እንደ ጨረር ሕክምናው አካባቢ ያለውንም ነገር ዳሜጅ ያደርጋል እና ይህ ናኖ ናይፍ የተባለው በዩናይትድ ስቴትስ ውስጥም እኛም ሜዮ ክሊኒክ ውስጥም እንደ ክሊኒካል ትራያል ይባላል እና የተጀመረውም ባለፈው አመት ማርች ነው፣ በሙከራ ላይ ያለ ነው እና ተስፋ ይሰጣል። ምክንያቱም ቀደም እንደተናገርኩት በጨረርና በቀዶ ጥገና የሚያጋጥሙትን ችግሮች ሊያቃልላቸው ተብሎ እና ደግሞ ይህ ፕሮጀክት ከተሰራ በኋላ ብዙ አይቆዩም፣ ቶሎ ነው የሚድኑት፣ ኮምፕሊኬሽን ናቸው ነው።
ሙያዊ ማብራሪያውን የሰጡን ዶክተር ከበደ ቤኛ የካንሰር ሐኪምና እዚህ ዩናይትድ ስቴትስ በሚገኘው ሜዮ ክሊኒክ የሕክምና ተባባሪ ፕሮፌሰር ናቸው። ፕሮፌሰር ከበደ ቤኛን አመሰግናለሁ። አድማጮች፣ ታዲያ ከአዲሱ የሕክምና ዘዴ ተስፋ ከሰጠው የሕክምና ዘዴ ባሻገር በተለይ በጥቁሮች ላይ የሚጠናውን ይህንን የፕሮስቴት ካንሰር አስመልክቶ በኢትዮጵያ የተደረገ ጥናት ካለ በተከታዩ ፕሮግራማችን እንመለከታለን። አሁን በቀጥታ ወደ ሳምንታዊው ስፖርት ዝግጅት ነው የምወስዳችሁ። በ44ኛው የዓለም አገር አቋራጭ ሻምፒዮና ኢትዮጵያ ኬንያን ተከትላ ሁለተኛ ወጥታለች። በእንግሊዝ ፕሪሚየር ሊግ አርሰናል ወደ መሪነቱ ተመልሷል። ማንቸስተር ዩናይትድን ለመግዛት የመካከለኛው ምስራቅ የዩናይትድ ስቴትስና የብሪታንያ ባለሀብቶች እየተፎካከሩ ነው ይለናል የፕሮግራሙ አዘጋጅና አቅራቢ ኬኔዲ አባተ።
ቅዳሜ የካቲት 11 በተካሄደው 44ኛው የዓለም አትሌቲክስ ሀገር አቋራጭ ውድድር ኬንያውያን አትሌቶች ገነው ታይተዋል። በአውስትራሊያ ባተርስት በተካሄደው በዚህ ሀገር አቋራጭ ሻምፒዮና ላይ ልዩ ክስተት በነበረው በአዋቂ ሴቶች ውድድር ኢትዮጵያዊቷ አትሌት ለተሰንበት ግደይ ከፊት እየመራች ውድድሩን በአንደኝነት እንደምታሸንፍ ስትጠበቅ ጥቂት ሜትሮች እየቀሯት መሬት ላይ ወድቃ በእጇ የገባውን ድል አሳልፋ ሰጥታለች። አትሌት ለተሰንበት በድካም የመውደቋን እድል በመጠቀም ከኋላዋ ስትከተላት የነበረችው ኬንያዊቷ ቢትሪስ ቺቤት የውድድሩ አሸናፊ ሆናለች። ቺቤት ከድሏ በኋላ በሰጠችው አስተያየት አሸንፋለሁ ብዬ አልጠበቅኩም ነበር፣ ነገር ግን ለተሰንበት መድከሟን ስመለከት እድሉን መጠቀም አለብኝ ብዬ ፍጥነቴን ጨመርኩ፣ በማሸነፌ በጣም ደስተኛ ነኝ ማለቷን የዓለም አትሌቲክስ መረጃ ያመለክታል። አትሌት ለተሰንበትን ከውድድሩ ውጪ የሆነ አንድ ኢትዮጵያዊ ደጋፊ አጥር ዘሎ ገብቶ ሊረዳት መሞከሩን ተከትሎ አትሌቷ ከውድድሩ ውጪ መሆኗ ዓለም መረጃው አክሎ ገልጿል። በዚህ ውድድር ኢትዮጵያዊቷ ጽጌ ገብረ ሰላማ ሁለተኛ ስትወጣ፣ ሌላዋ ኬንያዊት አግኔስ ንጌቲች ሶስተኛ ወጣለች። የአዋቂ ሴቶችን ጨምሮ በእለቱ በተካሄዱ የአዋቂ እንዲሁም የወጣት ወንዶችና ሴቶች ምድቦች በተጨማሪም በድብልቅ ሪሌ ውድድሮች ኬንያ በአጠቃላይ 6 ወርቅ፣ 2 ብርና 2 ነሐስ በማሸነፍ ውድድሩን በበላይነት አጠናቃለች። ኢትዮጵያ በ2 ወርቅ፣ 7 ብርና 1 ነሐስ ሁለተኛ፣ ኡጋንዳ ደግሞ በ1 ወርቅና በ3 ነሐስ ሶስተኛ ሆነው ጨርሰዋል። ዩናይትድ ስቴትስ በ2 የነሐስ ሜዳሊያ፣ አውስትራሊያ ደግሞ በ1 ነሐስ የሜዳሊያ ሰንጠረዥ ውስጥ በመግባት ተከታዮቹን ደረጃዎች ይዘው አጠናቀዋል። ቅዳሜ ዕለት አስቶን ቪላን 4-2 በማሸነፍ አርሰናል በማንቸስተር ሲቲ ለ3 ቀናት የተነጠቀውን የመሪነት ስፍራ ተረክቧል። ሲቲ ከኖቲንጋም ፎረስት ጋር 1-1 በመለያየት ነጥብ መጣሉን ተከትሎ አንድ ተስተካካይ ጨዋታ ከሚቀረው አርሰናል በ2 ነጥብ ዝቅ ብሎ በ52 ነጥብ ሁለተኛ ደረጃ ላይ ይገኛል። ትላንት ሌስተር ሲቲን 3-0 የረታው ማንቸስተር ዩናይትድ ደግሞ በ49 ነጥብ ሶስተኛ ደረጃ ላይ ነው። አራተኛ ደረጃ ላይ የነበረው ኒውካስል ዩናይትድ በሊቨርፑል ተሸንፎ ስፍራውን ለቶተናም አስረክቧል። ቶተናም ዌስትሃምን 2-0 በመርታት ነው ደረጃውን ማሻሻል የቻለው። የሌሎች ሊጎችን መረጃ ስንመለከት ትላንት ካዲዝን በሜዳው ኑካምፕ ያስተናገደው ባርሴሎና 2-0 በመርታት የስፔን ላሊጋን በ59 ነጥብ ሲመራ ከተከታዩ የአምናው ሻምፒዮን ሪያል ማድሪድ ጋር ያለውን የነጥብ ልዩነት ደግሞ ወደ 8 ነጥብ ከፍ አድርጓል። የጣሊያን ሴሪያን ደግሞ ናፖሊ ያለ ተቀናቃኝ እየመራ ይገኛል። ዘንድሮ በድንቅ ብቃቱ ላይ የሚገኘው ናፖሊ አርብ ዕለት ሳሱሎን 2-0 በማሸነፍ በ23 ጨዋታዎች የሰበሰበውን ነጥብ 62 አድርሷል። ተከታዩ ኢንተር ሚላን ደግሞ በ15 ነጥብ ዝቅ ብሎ በ47 ነጥብ ይከተላል። በፈረንሳይ ሊግ 1 ፒኤስጂ እና ማርሴይ በ5 ነጥብ ልዩነት አንደኛና ሁለተኛ ሆነው ሲፎካከሩ፣ በጀርመን ቡንደስሊጋ ደግሞ ሙኒክ፣ ዶርትሙንድ እና ዩኒየን በርሊን በኩል 43 ነጥብ በግብ ተበላልጠው ይፋለማሉ። ማንቸስተር ዩናይትድን ለመግዛት የመካከለኛው ምስራቅ የዩናይትድ ስቴትስ እና የብሪታንያ ባለሀብቶች እየተወዳደሩ ነው። የሰር አሌክስ ፈርጉሰንን ጡረታ ተከትሎ ክለቡ የውጤት ቀውስ ውስጥ ከመግባቱ ጋር በተያያዘ በተፈጠረበት ጫና ምክንያት ዩናይትድን ለ18 ዓመታት በባለቤትነት ያስተዳደረው የግሌዘር ቤተሰብ ክለቡን ለሽያጭ ለማቅረብ ተገዷል። ይህን ተከትሎ የካታር፣ የሳውዲ፣ የዩናይትድ ስቴትስ እና የብሪታንያ ባለሀብቶችና ኩባንያዎቻቸው እስከ አርብ ድረስ በተቀመጠው ቀነ ገደብ መሰረት የግዢ ጥያቄ ስለማቅረባቸው የስፖርት መገናኛ ብዙሃን ዘግበዋል። ከነዚህም መካከል የካታሩ ሼህ ጃሲም ቢን ሐሚድ አልታኒ 92 በተባለ ፋውንዴሽኑ አማካኝነት ዩናይትድን ለመግዛት 4.5 ቢሊዮን ዶላር የመነሻ ሂሳብ ሲያቀርብ፣ ከልጅነቱ ጀምሮ የዩናይትድ ደጋፊ መሆኑ የሚነገርለት ብሪታንያዊው ቢሊዮነር ሰር ጂም ራትክሊፍ ደግሞ 4 ቢሊዮን ዶላር የመነሻ ሂሳብ ማቅረቡን የተገለጸው የክለቡ ባለቤቶች የግሌዘር ቤተሰብ አባላት ክለቡን ለመሸጥ 6 ቢሊዮን ዶላር እንደሚፈልጉ መግለጻቸው ታውቋል። በመጨረሻም የሜዳ ቴኒስ። የስፔኑ ካርሎስ አልካራዝ የአርጀንቲና ኦፕን ሻምፒዮን ሆነ። ትናንት እሁድ በተካሄደው የአርጀንቲና ኦፕን የፍጻሜ ጨዋታ የብሪታንያውን ቁጥር 1 ካሜሮን ኖሪን በመርታት የስፔኑ ካርሎስ አልካራዝ ሻምፒዮን ሆኗል። ስፔናዊው በቦነስ አይረስ የ27 ዓመቱን ብሪታንያዊ ተፋላሚውን 6-3 እና 7-5 በሆነ ውጤት ነው ያሸነፈው። የ19 ዓመቱ አልካራዝ ለአራት ወራት ከዘለቀ ጉዳት አገግሞ ባደረገ የአመቱ የመጀመሪያ ውድድር ነው ድሉን የተጎናጸፈው። እንደ አውሮፓውያኑ በ2022 የዩኤስ ኦፕንንም ላሸነፈው የስፔኑ የዓለም ቁጥር 2 የሜዳ ቴኒስ ተጫዋች ትናንት በአርጀንቲና ያነሳው 7ኛ ዋንጫው ነው። በዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለሳምንታዊ የስፖርት ዝግጅቱ አመሰግናለሁ። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
እንደ አውሮፓውያን አቆጣጠር በየአመቱ በየካቲት ወር በሶስተኛው ሰኞ አሜሪካውያን የፕሬዝዳንቶች ቀን በመባል የሚታወቀውን ዕለት ያከብራሉ። በዓሉ ከፍተኛ ተደማጭነትና አድናቆት ያላቸው ሁለት የዩናይትድ ስቴትስ ፕሬዝዳንቶች የልደት ቀናት መሃል ይውላል። እነርሱም በካቲት 12 የተወለዱት ፕሬዝዳንት አብርሃም ሊንከን እና በካቲት 22 የተወለዱት ፕሬዝዳንት ጆርጅ ዋሽንግተን ናቸው። ሁለቱም በየፊናቸው ዩናይትድ ስቴትስ እንደ ሀገር በተመሰረተችና መሰረትን በጣለችባቸው ጉዳዮች ላይ አይነተኛ የሚሰኝ ተጽዕኖ ያሳደሩ ናቸው ሲል ይንደረደራል እለቱን ምክንያት በማድረግ የወጣው ርዕሰ አንቀጽ። ፕሬዝዳንት ጆርጅ ዋሽንግተን አንዳንዴ የዩናይትድ ስቴትስ አባት በሚል ቁልምጫ ይታወቃሉ። ለዚህም በቂ ምክንያት አለው። ሀገሪቱን ከእንግሊዝ የዘውድ አገዛዝ በመውጣት ነጻነቷን ለመቀዳጀት ያበቃውን የአመጽ ወታደራዊ ዘመቻ የመሩ በመሆናቸው ቀዳማዊው የዩናይትድ ስቴትስ ጀግና በሚል የተከበሩና በህዝብ ዘንድ የታመኑ በመሆናቸው ነበር። ደካማ ሰው ቢሆኑ ኖሮ ይህንን ከፍተኛ እውቅናና ተወዳጅነታቸውን ራሳቸውን በጊዜው የነበሩት 13ቱ የሰሜን አሜሪካ ግዛቶች ንጉስ ለማድረግ የስልጣናቸው መደላደያ ባደረጉት ነበር ያለው የዕለቱ ርዕሰ አንቀጽ አክሎም ይህን ሐሳብ ከዚያ አጥፉ ሲሉ ያን ያደርጉ ዘንድ ይወተውቷቸው ለነበሩ አድናቂዎቻቸው መመለሳቸውን ያወሳል። ይልቁንም ይህን ከፍተኛ ተሰሚነታቸውን አዲሲቱን ሀገር ለመቅረጽና ሁነኛ የሀገር መሰረት ለመጣል እንዲረዳቸውም ተጠቅመውበታል። የአብዮት በተካሄደ 6 ዓመታት እድሜ ውስጥም ቀድሞ በእንግሊዝ ንጉሳዊ አስተዳደር ይገዙ የነበሩትን ግዛቶች የተናጠል ግዛታዊ ማንነታቸውን እንዲያዙ ወደ አንድ የሚያመጣቸው ፌደራል መንግስት ለመመስረት ስትታገል የነበረችውን ወጣት ሀገር ለማብቃት ባደረጉት ብርቱ ጥረት በመጨረሻው የተረጋጋች ዴሞክራሲያዊትና የህጋዊ መንግስት ባለቤት የሆነች ሀገር እንድትወለድ አስቻሉ። ጆርጅ ዋሽንግተን ሀገሪቱን የሚመራውን የመጪውን ፕሬዝዳንት አቋም በመቅረጽም ከሳቸው በኋላ ለመጡት በሙሉ የሚረዱ በርካታ ምሳሌዎችንም ትተዋል። ከነኚህም ውስጥ ትልቁ እጅግ ጠቃሚ ምግባራቸው አንድ ፕሬዝዳንት እያንዳንዳቸው ለአራት ዓመታት ከሚዘልቁ ሁለት የአስተዳደር ስልጣን ዘመኖች በኋላ በገዛ ፈቃዱ ስልጣኑን በሰላም ለቆ ለተመረጠው ተተኪ ፕሬዝዳንት የሚያስተላልፍበትን ስርዓት ያበጁ መሆኑንም ርዕሰ አንቀጹ አስታውሷል። አያይዞም ዩናይትድ ስቴትስ እርስ በርስ ጦርነት ውስጥ ተዘፍቃ ራሷን ልታፈርስ ተቃርባ በነበረችበት ወቅት ሀገሪቱን የመሩት ፕሬዝዳንት አብርሃም ሊንከን ራሳቸውን ከአሸናፊው ወገን እንዳለ መሪ ብቻ ያለማድረጋቸው ትልቅ እድል መሆኑን የጠቆመው የዕለቱ ርዕሰ አንቀጽ ጦርነቱ ወደ ፍጻሜው እየተቃረበ ሲመጣም በፌደራልና በክልል አስተዳደር አካላት መካከል የስልጣን ክፍፍል እንዲኖር በሰላም ወቅት ተግባር ላይ የሚውል እቅድ ተግባራዊ ማድረግ ጀመሩ። በውጤቱ ዩናይትድ ስቴትስ በጠንካራ የፌደራል መንግስት የምትመራና እውነተኛ የግዛቶች ህብረት ያላት ሀገር ሆና ከእርስ በርስ ጦርነቱ መውጣት መቻሏን አመላክቷል። የዛሬው የፕሬዝዳንቶች ቀን ሲከበርም የመጨረሻው የሀገሪቱን የስልጣን እርከን የሚያዝ እድል የገጠማቸውን የዩናይትድ ስቴትስ ፕሬዝዳንቶች የሚከበሩና የሚዘከሩ መሆናቸውን የገለጸው ርዕሰ አንቀጽ ይህችን ሀገርና ህዝቦቿን የዛሬዋ ማንነት መሰረቶች በቀረጹ ሀሳቦችና አንድ በማድረግ ከፕሬዝዳንት ዋሽንግተንና ከፕሬዝዳንት ሊንከን በላይ እጅግ ተጽዕኖ ያሳደረም ሆነ የሚከበር ያለመኖሩን በመጠቆም ሀተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጭ ተመልካቾቻችን፣ አሁን ደግሞ ልዩ ማስታወሻ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
አሁን የአሜሪካ ድምጽ ራዲዮ ጣቢያ ለሰኞ ምሽት ያዘጋጀውን ፕሮግራም እዚህ ላይ ማጠናቀቁ ነው። ነገ ማክሰኞ ከምሽቱ 3 ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመለሳለን። አስተናጋጃችሁ አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ሰላም ደህና ደሩ። Thank you.